የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ የካቲት 11 2011 ዓመተ ምህረት ምሽት ያሰናዳናቸውን ዝግጅቶች ይዤ አብራችሁ የማመሻው ጽዮን ግርማ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ከምዕራብ ወለጋ ቤኪ ወረዳ ነዋሪዎች ጋር ተወያዩ።
አንድነት ሲመጣ ለውጥ እንደሚኖር ታይቶን ነበር። ዛሬስ ምንድነው የተቸገርነው? እኛ የነገውን እያየን ነው፣ ሰው ደግሞ የትናንቱን እያየ ነው።
በሙሉ ዘገባ እንድመለስበታለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዓለም አቀፍ ዜናዎች በድጋሚ ተመልሼ መጥቻለሁ። ኢራን የአልቃይዳ ዋነኛ የሥራ አመራር የሆኑትን ሰዎች አስጠልላለች በማለት ሳውዲ አረቢያ ክስ አሰማች። ሳውዲ በተጨማሪም ባለፈው ሳምንት 27 የኢራን እስላማዊ አብዮት ዘብ ለሞቱበት የአጥፍጦ ጠፊ ጥቃት የሪያድ እጅ አለበት ተብሎ የቀረበባትን ክስ አስተባብላለች። ጎረቤት ፓኪስታንን እየጎበኙ ያሉት የሳውዲ ውጭ ጉዳይ ሚኒስትር አድ ቢን አህመድ ናቸው ክሱን ማስተባበያ ዛሬ ያቀረቡት። ኢራን ከ911 ወይም ከ911 የሽብር ጥቃት ጀምሮ የኦሳማ ቢንላደንን ልጅ ጨምራ ዋና ዋናዎቹን የአልቃይዳን የሽብር መሪዎች ታስጠልል እንደነበር የተናገሩት የሳውዲ ሚኒስትር ኢራን የዓለማችን ዋናዋ የሽብርተኛ ደጋፊ ነች ብለዋል። ከፍተኛ የመንግስት ባለስልጣናትን ይዘው ፓኪስታንን እየጎበኙ ያሉት የሳውዲው አልጋ ወራሽ መሐመድ ቢን ሳልማን አገራቸው ውስጥ በእስር ላይ ከሚገኙ ከ2000 በላይ የፓኪስታን ዜጎች እንዲለቀቁ ትዕዛዝ መስጠታቸው ተገለጸ። የፓኪስታን ማስታወቂያ ሚኒስቴር ፋውድ ናቸው በፓኪስታን ጠቅላይ ሚኒስትር ጥያቄ መሰረት ልዑል አልጋ ወራሽ መሐመድ ቢን ሳልማን ሳውዲ ውስጥ ከታስረው የሚገኙትን 2107 የፓኪስታን ዜጎች እንዲለቀቁ ተወስነዋል ሲሉ ዜናውን በትዊተር ገጻቸው ላይ ያወጡት። የሳውዲ አልጋ ወራሽ ትናንት እሁድ ኢስላማባድ በገቡ በጥቂት ሰዓታት ውስጥ ከፓኪስታን ጋር በተደረሰው የ20 ቢሊዮን ዶላር መዋለ ንዋይ ስምምነት ስነ ስርዓት ተገኝተው እንደነበረ ይታወቃል። የፓኪስታን ጸረ ሙስና ፍርድ ቤት በአንድ የሀገሪቱ ተቃዋሚ መሪ ላይ ክስ መሰረተ። በተቃዋሚው ሻባዝ ሸሪፍ ላይ በዛሬው ዕለት ክስ የተመሰረተው ላሆር ውስጥ ከሚገነባ የመኖሪያ ቤቶች ህንጻ ጋር በተያያዘ ሲሆን የቤቶቹን የስራ ኮንትራት እርሳቸው አባል ለሆኑበት ለፓኪስታኑ የሙስሊም ሊግ ፓርቲዎች ሰጥተዋል ተብለው ነው። ከዚህ የሙስና ቅሌት ጋር በተያያዘ ሌሎች 7 ሰዎች ተከሰዋል። ይሁንና ተጠርጣሪው የተቃዋሚ መሪ ሸሪፍ መሰረተ ቢስ የሆነ የሐሰት ውንጀላ በማለት በአንድ የፓኪስታን ጋዜጣ ላይ በሰጡት ቃል አስተባብለዋል። የተጠርጣሪ ወንድምና የቀድሞ የፓኪስታን ጠቅላይ ሚኒስትር እንደ አውሮፓውያን አቆጣጠር በ2017 በሙስና ቅሌት ከስልጣን መልቀቃቸው ይታወሳል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ከምዕራብ ወለጋ ቤኪ ወረዳ ነዋሪዎች ጋር ተወያዩ። ውይይቱን የታደሙ አንድ የወረዳው ነዋሪና የቤኪ ከተማ ከንቲባ ሰላምና የመሰረተ ልማት አውታሮች የውይይቱ ዋና ጉዳዮች መሆናቸውን ተናግረዋል። ናኮር መልካ ዝርዝር አለው።
ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በምዕራብ ወለጋ ዞን ቤኪ ወረዳ በመገኘት ከወረዳው ማህበረሰብ አባላት ጋር ውይይት ማድረጋቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጽህፈት ቤቱ በድረገጹ እንዳሰፈረው ነዋሪዎቹ የመሰረተ ልማት እጦትን እንደ ዋነኛ ችግር አንስተዋል። ጠቅላይ ሚኒስትሩና የኦሮሚያ ክልል ርዕሰ መስተዳድር አቶ ለማ መገርሳ ለሰላምና ልማት መረጋገጥና ለአንድነት አስፈላጊነት ለህዝቡ ንግግር ማድረጋቸውን የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ጠቅላይ ሚኒስትር አብይ አህመድ የአስፋልት መንገድና መብራትን በተመለከተ የፌዴራል መንግስት የቤት ስራውን ወስዶ የሚሰራ መሆኑን ጠቁመው ህብረተሰቡ በመግባባት ችግሮቹን እንዲፈታ መልእክት አስተላልፈዋል።
አንድነት ሲመጣ ለውጥ እንደሚኖር ታይቶን ነበር። ዛሬስ ምንድነው የተቸገርነው? እኛ የነገውን እያየን ነው፣ ሰው ደግሞ የትናንቱን እያየ ነው። የትናንቱን እናውቃለን ያደግንበትም ስለሆነ እኛ ስለሱም ያወራ መኖር አንፈልግም 40 አመትም መቆየት አንፈልግም ባጭር ጊዜ ውስጥ አላማችንን ካሳካን እኛ ያየነው ነገር ልዩ ነገር ነው አይናችሁ ከተከፈተ ለሌላውም ትተርፋላችሁ ታሪክና ባህላችን ኦዳስር ውጭ ብሎ መመካከር ነው መነጋገር ይቻላል መተቻቸትም ይቻላል ከመገዳደል ግን መውጣት አለብን የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ለማ መገርሳም ስለ ሰላም አጽንኦት ሰጥተው ያነሱ ሲሆን በተለይ አርሶ አደሮችን ተጠቃሚ የሚያደርጉ የግብርናና መስኖ ስራዎች ላይ መስራት አለበት ማለታቸውን የክልሉ መገናኛ ብዙሃን ኦቤን ዘግቧል። ከልማት ጋር ተያይዞ ቤጊ ብቻ ሳይሆን መላ ኦሮሚያ ውስጥ ችግር አለ። ቤጊ ለብቻ የተጠቀመው ነገር ወይም ያጣው ነገር የለውም። የክልሉ መንግስት የኦሮሞን ህዝብ ህይወት ለመቀየር በዝናብ ላይ ብቻ ተመስርተን ሳይሆን ያለንን ገንዘብ አውጥተን በመስኖ ላይ እየሰራን ነው። አብዛኛው የመስኖ ስራ ደግሞ ምራብ ላይ ነው ያለው። ያለምንም ጥቅም እንዲሁ የሚፈሱ ብዙ ወንዞች አሉ። በዚህ ላይ እንሰራለን። ነገር ግን ሰላም የሁሉም ነገር መሰረት ነው። ሰላም ከሌለ እንዴት የልማት ስራ ማከናወን ይቻላል? እንዴት መስራትም ሆነ ሰው መሆን ይቻላል? በውይይቱ ላይ ከተሳተፉት መካከል አቶ ቀልቤሳ አርፋሳ የጠቅላይ ሚኒስትሩ ቅጽበታዊ ጉብኝት እንዳስገረማቸው ከተናገሩ በኋላ በውይይቱ ወቅት በዋንኝነት ያነሷቸውን አንኳር ጉዳዮች አብራርተዋል። አገር የሚመራ መንግስት እዚህ መጥቶ ከኛ ጋር አቧራ ውስጥ ቁጭ ብሎ ችግራችንን ስላየልን በጣም ደስ ብሎናል። የልማት ችግርንም በተመለከተ ለምሳሌ መንገድ፣ ውሃ፣ መብራት፣ ትምህርት ቤት፣ ሆስፒታልም ቢሆን ተገነባ እንጂ በቂ ሐኪም መድኃኒት የለውም። እሳቸውም በዚህ ላይ አስተያየት ሰጥተዋል። የከተማው ከንቲባ አቶ አብዱል ከሪም ከበደ ጠቅላይ ሚኒስትሩ የወረዳው ነዋሪዎች ላነሱላቸው ጥያቄዎች መልስ መስጠታቸውን ጠቅሰው በአካባቢው ታጣቂዎቹ ሲንቀሳቀሱ የነበረ የኦሮሞ ነጻነት ግንባርና ኦሮሞ ዲሞክራሲያዊ ፓርቲ መካከል የተፈጠረውን አለመግባባት በሽምግልና ለመፍታት የተጀመረው ሂደት ተጠናክሮ እንደሚቀጥል ማውሳታቸውን ገልጸዋል። ጠቅላይ ሚኒስትሩ ከሁሉም በላይ ሰላምን ማስፈን የወረዳው ነዋሪዎች ትኩረት እንዲሆን አበክረው ተናግረዋል ብለዋል። ሰላማችንን አብረን እንመልሳለን፣ አንድነታችንንም እናጠናክራለን። ነገር ግን ገጠርን ከገጠር ገጠርን ከከተማ የሚያገናኝ መንገድ የለንም። የሚመረተው ምርት ጥቅም ላይ ስለማይውል በዚህም በኩል ችግር አለ። መንግስት ከኛ ርቆ ስላለ ረስቶናል ብለው ነው ጥያቄ ያነሱላቸው። እሳቸውም ቃል የገቡልን ሰላሙን ተግባብተን ወደ ነበረበት መልሳለን ብለው ነው። የተነሱትንም የልማት ጥያቄዎች በሂደት ለመመለስ በትግስት ጠብቁን ብለዋል። ለአሜሪካ ድምጽ ናኮር መልካ ከነቀምቴ።
ናኮር ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ፖሊስ የበታች ፍርድ ቤት ባቶ ኢሳያስ ዳኘው ጉዳይ በሰጠው ውሳኔ ቀርበ መሰኘት ለፌደራል ጠቅላይ ፍርድ ቤት ይግባኛል። የተጠርጣሪ ጠበቆች ፍርድ ቤቱ የህሊና ፍርዱን እንዲሰጥ ብቻ እንጠይቃለን ብለዋል። ፍርድ ቤቱ ቀጠሮ ቆርጧል። መለስካቸው አማሃ አጠር ያለ ዘገባ አለው።
ፖሊስ የካቲት 7 ቀን 2011 ዓ.ም የፌደራሉ ከፍተኛ ፍርድ ቤት ደረታ ምድብ 10ኛ ወንጀል ችሎት አቶ ኢሳያስ ዳኘው በ50,000 ብር ዋስ እንዲፈቱ በሰጠው ውሳኔ ቅር በመሰኘት ተዛዙ እንዲታገድ ለፌደራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ይግባኝ ብሏል። ዛሬ ከቀትር በኋላ ፖሊስ ባቀረበው አቤቱታ እንደገለጸው ተጠርጣሪው አቶ ኢሳያስ ዳኘው ከ2001 ዓ.ም እስከ 2005 ዓ.ም በነበረው ጊዜ በኢትዮ ቴሌ የአንድ ዘርፍ ዳይሬክተር ሆነው ሲያገለግሉ ኢዴ ከተባለ የውጭ ድርጅት ጋር ያለ ጨረታ የተፈጸመ የሥራ ውል ተፈራርመዋል። በዚህ የሥራ ውል ተፈጽመዋል ከተባሉት የወንጀል ድርጊቶች መካከልም ለተወሰኑ ሠራተኞች በሰዓት ከ125 እስከ 150 የአሜሪካ ዶላር እንዲከፈላቸው አድርገዋል የሚል ነው። በዚህም የተዘረዘሩ ሠራተኞች 409,495 የአሜሪካ ዶላር ያልተገባ ጥቅም አግኝተዋል የሚል ነው። ለዚህም ጥርጣሬ መነሻ ማስረጃዎች እንዳሉትና የ14 ቀን ተጨማሪ ምርመራ ጊዜ እንዲሰጠው ለበታች ፍርድ ቤት ማመልከቱን ይሁንና የበታች ፍርድ ቤት ተጠርጣሪን በዋስ እንዲፈታ መወሰኑን በመቃወም ይግባኝ ማለቱን ለችሎቱ ተናግሯል። የተጠርጣሪ ጠበቆችም ፖሊስ ይህን ማመልከቻ ለፍርድ ቤት ያስገባው ተጠርጣሪን ላለፉት 3 ወራት በእስር ይዞ ሲመረምር ከቆየ በኋላና በዋስ እንዲፈቱ ሲወሰን መሆኑን ይችሎት ተመልክቶ ይህልና ፍርዱን እንዲሰጥ አመልክተዋል። ክሱም ሐሰት እንደሆነና ለጥርጣሬ የሚያበቃ ማስረጃ እንደሌለም አመልክተዋል። ፍርድ ቤቱ ግራ ቀኙን ከሰማ በኋላ ውሳኔውን ለመስጠት የካቲት 13 ቀን 2011 ዓ.ም ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መልስካቸውን ላደረሰን ዘገባ እናመሰግናለን። ተከታዩ ዘገባችን ወደ ጂጂጋ ነው የሚወስደን። በኢትዮጵያ ከተሞች ያለውን ስር የሰደደ የቤት ችግር ለመቅረፍ መንግስት 7 አይነት አማራጮችን እንደሚከተል የቤቶችና ኮንስትራክሽን ሚኒስተር ዴታ አቶ ካሳሁን ጎንፌ አስታወቁ። የከተማ ቤቶች በኢትዮጵያ ስኬቶች፣ ተግዳሮቶችና የወደፊት አቅጣጫዎች በሚል ርዕስ የፖሊሲ ጥናትና ምርምር ተቋም አጥኚ የሆኑት ዶክተር ዘመንፈስ ገብረ እግዚአብሔር ጥናታዊ ጽሑፍ አቅርበዋል። በጥናታዊ ጽሑፉ ላይ እንደተመለከተው የቤቶች ልማት ውዝፍ ችግሮች ያሉበትና በየአመቱ አዳዲስ ፍላጎቶች የሚፈጠሩበት ሆኖም በዚህ ልክ የቤቶች አቅርቦት የሌለበት ነው ብለዋል። አዲስ ቸኮል ዝርዝር አለው።
በጅጅጋ ከተማ እየተከበረ ባለው የከተሞች ቀን ላይ በቤቶች ችግርና መፍትሄዎቻቸው ዙሪያ ጥናታዊ ጽሑፍ ያቀረቡት ዶክተር ዘመንፈስ ገብረ እግዚአብሔር የከተማ ልማትና ቤቶች ሚኒስትር የቤቶች ችግርን ባቀደው ልክ እየቀረፈ አይደለም ብለዋል።
ችግሩ ምንድነው? የተከማቸ ጉድለት አለ። በየአመቱ የሚፈጠር ተጨማሪ ፍላጎት ደግሞ አለ። ስለዚህ የተከማቸውን ጉድለት ሳንቀርፍ ሌላ ተጨማሪ ጥያቄ ስለሚመጣ የቤት ግንባታ ፍጥነቱ ከዚህ በላይ መሄድ መቻል አለበት እና የከተማ ልማትና ቤቶች ሚኒስቴር ያስቀመጠው በየአመቱ 250 ሺህ ቤት በመገንባት 2.2 ሚሊዮን ቤቶችን ባቀር ችግሩ በተወሰነ ደረጃ ሊፈታ ይችላል የሚል ግብ ጥሎ መንቀሳቀስ ጀምረዋል። ነገር ግን የተያዘው ግብና የተከናወነው ስናይ የተራራቀ ነው። ስለዚህ ከቦታ አቅርቦት፣ ከፋይናንስ፣ ከግብአት፣ ከአቅም የተያያዘ ምክንያት የታቀደውን ያህል እንኳን መገንባት ባለመቻሉ የቤት አቅርቦት ችግሩ ከጊዜ ወደ ጊዜ እየተወሳሰበ እንጂ እየተቀለለ ሊሄድ አልቻለም።
መንግስት ባለፉት ዓመታት የኮንዶሚኒየም ቤቶች ግንባታን እንደ ዋነኛ የቤት ችግር መቅረፊያነት ይከተል እንደነበር በዶክተር ዘመንፈስ ጥናት ተመላክቷል። ሆኖም ኮንዶሚኒየም ብዙም አዋጪ ያልሆነባቸው ትናንሽ ከተሞችን ጨምሮ በ56 ከተሞች ላይ ኮንዶሚኒየም ግንባታ መጀመሩ ዘርፉን በፋይናንስ ችግርና ነዋሪዎች የኮንዶሚኒየም ቤቶችን ለመጠቀም ባሳዩት ውስን ፍላጎት የተነሳ እንዲቋረጥ መንስኤ ሆኗል ብለዋል። በአሁኑ ሰዓት ከአዲስ አበባና በከፊል ከሐረር በስተቀር በሌሎች ከተሞች የኮንዶሚኒየም ግንባታ በመላ ሀገሪቱ ተቋርጧል ብለዋል። ነገር ግን ያለ ጥናት በትናንሽ ከተሞች ሁሉ ኮንዶሚኒየም ግንባታ መጀመሩ ስህተት እንደነበረ ሁሉ ከፍተኛ የቤት ፍላጎት ባለባቸው ድሬዳዋና አዳማን በመሳሰሉ ትላልቅ ከተሞች ጭምር የኮንዶሚኒየም ቤት ግንባታ እንዲቋረጥ መደረጉም ስህተት ነበር ብለዋል። እነኚህን ችግሮች ለመቅረፍ መንግስት 7 አማራጮችን አዘጋጅቶ እየሰራ ነው ይላሉ የከተማ ልማትና ኮንስትራክሽን ሚኒስትር ዴታ አቶ ካሳሁን ጎፌ። ከፊሎችን እንዲያቀርበዋል
ሚኒስትር መስሪያ ቤታችን ወደ 7 አይነት የቤት አቅርቦት ሞዳሊቲዎችን ክፍት አድርጓል። ዋናው ጉዳይ ከተሞቹ ጋር ክልሎቹም ጋር እኛም ጋር ቤት ስንል ቀድሞ አምራችን ውስጥ የመጣው ኮንዶሚኒየም የሚለው አማራጭ በመሆኑ ማህበራት ቀደም ተብሏል። ማህበራት ላይ በደንብ አሁንም ቆም ብለን ማሰብ ያለብን ማህበራት አሁን ቤት መሬት ካገኙ በኋላ ቤት እየገነቡበት ነው ወይ ተብሎ ከታሰበ ግን ኦዲት ይደረግ ታልፍልክ ቻለኝ። ለቤት ጥያቄ መሬት መናቀርብ ከሆነ ዋጋ የለውም። ለቤት ጥያቄ ቤት ነው መቀበል ያለበት። የግሉ ባለሀብት ሲያገር ውስጥም ያገር ውጭም በስፋት ቤት የማቅረቡ ስራ ላይ ካልተሳተፈ መንግስት መሬትና መሰረተ ልማት እያቀረበ የውጭውና ሀገር ውስጥ ባለሀብት ደግሞ ገንዘብ፣ እውቀት፣ ክህሎት፣ ቴክኖሎጂ ይዞ እየመጣ አብሮ ማልማት ካልተቻለ በመንግስት ጥረት ብቻ የኢትዮጵያን ሀውሲንግ ችግር ይቀርፋል ብሎ መገመት የዋነትም ጭምር ስለሚሆን እሱን እየሰራን ያለ ነው።
ከሚኒስቴር መስሪያ ቤቱ ጋር በመቀናጀት ጥናቱን እያጠና የሚገኘው የፖሊሲ ጥናትና ኢንስቲትዩት ባለሙያው ዶክተር ዘመንፈስን በምክረ ሀሳቦቻቸው የጠቆሟቸው ሌሎች መፍትሄዎችም አሉ።
አንዱ የጋራ መኖሪያ ቤቶች ግንባታ ነው። ሁለተኛ የቤት ህብረት ስራ ማህበራት ናቸው። ሶስተኛው የሪል ስቴት አልሚዎች ናቸው። ሌላኛው የግል ዘርፉ በክራይ መልክ የሚያቀርባቸው ቤቶች ናቸው። ሌላው በመንግስትና በግል ሀብት ሽርክና ቀርባለ ተብለው የተቀመጡ የቤት አማራጮች አሉ። ከነዚህ በዋናነት የቤት አቅርቦት ችግሩ እየፈቱ ያሉት አንዱ የጋራ መኖሪያ ቤት ግንባታ ነው። ሁለተኛው በግል የሚቀሩ በሰርቪስ መልክ ወይም በግቢ መልክ የሚከራዩ የቤት አማራጮች ናቸውና እነዚህም ቢሆኑ ከህብረተሰቡ የመክፈል አቅም ጋር ሲነጻጸር ተደራሽ ናቸው ብሎ መውሰድ አይቻልም።
በጥናታዊ ጽሑፉ በተካሄደው ውይይት ከተነሱ ጥያቄዎች አንዱ የቤቶች ዋጋ መናር አንዱ ነበር። በአሁኑ ሰዓት አዲስ አበባ ላይ ያለው የቤት ዋጋ በአውሮፓና አሜሪካ ካሉ በርካታ ከተሞች የበለጠ ነው። ይሄንን ለማስተካከል ምን መደረግ አለበት የሚል ነበር። አቶ ዘመፈስ እንዲህ ብለው ነበር።
አሁን ዋጋው ከጊዜ ወደ ጊዜ በፍጥነት እየጨመረ መጥቷል ብሎ መውሰድ ይቻላል። ዋጋ ወደ ኋላ መመለስ ከባድ ቢሆንም ግን ባለበት እንዲረጋጋ ለማድረግ አንዱ መደረግ ያለበት አቅርቦትን መጨመር ነው። የፍላጎትና የአቅርቦት መጣጣም ሲመጣ የዋጋ መረጋጋት ይመጣል። ሁለተኛው የተስፈኝነት ወይም ስፔኩሌሽን የምንለው ነገርም የራሱ ሚና አለው። ምክንያቱ የቤት ዋጋ ከጊዜ ወደ ጊዜ ይጨምራል እንጂ አይቀንስም በማለት ሀብቱን ቤት ላይ ለማዋል የመፈለግ እና ከሚገባው በላይ የማከማቸት ነገሮችም ካሉ እነዚህ ነገሮች መስተካከል መቻል አለባቸው። ሌላ የቤት አቅርቦትን ለመጨመር የሚደረገው ማትጊያና ማበረታቻ ያክል የቀረቡ ቤቶች በአግባቡ እና በተደራሽ ዋጋ ለህብረተሰቡ እንዲደርሱ ማድረግ የሚያስችል ተጽዕኖና የህግ ማቀፍም ያስፈልጋልና በዚህ መልኩ ማረጋጋት ይቻል ይሆናል ብዬ ነው።
የቤት ዋጋ ንረቱ ግን በአዲስ አበባ ብቻ ሳይሆን በእስያና ላቲን አሜሪካ ሀገራትም የሚስተዋል ችግር መሆኑን የዩኤን ሀቢታት የተባለ ግብረሰናይ ድርጅት ወክለው ጥናት ያቀረቡት ክላውዲዋቾን የተባሉ ባለሙያም ተናግረዋል። የቤት ዋጋ ንረት ለኢንቨስትመንትም እንቅፋት ይሆናል ያሉት ዶክተር ዘመንፈስ የፋብሪካ ሰራተኞች ውድ ቤቶችን ለመከራየት ከተገደዱ ከቀጣሪዎቻቸውም የሚጠይቁት ክፍያም እንዲጨምርና ኢትዮጵያ ላይ መዋለ ንዋይን ማፍሰስ ውድ እንዲሆን ያደርጋል ብለዋል። በአሁኑ ሰዓት የቤት ባለቤት መሆን ለሚፈልጉት የግዴታ ቁጠባ ቢጀምር የሚል ሀሳብም ከተሳታፊዎች ተነስቶ አቶ ዘመንፈስ እንዲህ ብለው ነበር።
ይሄ ፎርስድ ሴቪንግ ኮመንዴሽናችን ላይ አስቀምጠነዋል። ምክንያቱ ሰራተኛውና ከአሰሪው የሚቆጠብ ነገር ሲኖር ሳታውቅ የቤት ባለቤት ልትሆን ትችላለህ። ግን አዲስ አይነት የሃውሲንግ ፈንድ ነው የምናቋቁመው ወይስ እስካሁን ያለው የተቀጣሪ የጥሮታ መዋጮ ጥቅም ላይ ሊውል ይችላል የሚለው ነገር ሪኮመንዴሽን ላይ ብንመጣበት ነገር መነሳቱ ግን ትክክል ነው።
መድረኩ የበርካታ ከተሞች ከንቲባዎችና ከፍተኛ አመራሮች እንዲሁም የዩኒቨርሲቲ ምሁራን የተሳተፉበት ነበር። የካቲት 8 የነበረው መክፈቻ ሳይጨምር ከካቲት 9 እስከ 13 ቀን በሚከበረው የከተሞች ቀን በአጠቃላይ 20 ጥናታዊ ጽሑፎች የሚቀርቡ ሲሆን የጥናት ዘርፎቹም በአራት አጀንዳዎች ማለትም የከተማ ስራ እድል ፈጠራና ምግብ ዋስትና፣ የከተማ ፕላንና የመሬት ልማት ማኔጅመንት፣ የቤቶች ልማትና የከተሞች መሰረተ ልማት እንዲሁም የከተማ ጽዳት፣ አረንጓዴ ልማትና የከተሞች መልካም አስተዳደር በሚሉ የተከፋፈሉ መሆናቸውን ከተዘጋጀው ጀመራቂውን መረዳት ችለናል። ለአሜሪካ ድምጽ ራዲዮ የተዘጋጀው ዘገባ አዲስ ቸኮል ነኝ ከጅጅጋ።
አዲስን ለዘገባው እናመሰግናለን። ተከታዩ ዘገባችን ደግሞ የሚወስደን ወደ መቀሌ ነው። በሁለት ከተሞች አስተባባሪነት የአዲስ አበባ ከተማ ወጣቶች በመቀሌ ከሚገኙ ወጣቶች ጋር ተገናኝተው ተነጋግረዋል። ቀዳሜ የካቲት 9 2011 ዓ.ም ተመረጥ 500 ወጣቶችን የያዘው የአዲስ አበባ ከተማ አስተዳደር አመራር የልዑካን ቡድን ከመቀሌ ከተማ አመራሮችና ወጣቶች ጋር ከተወያዩ በኋላ ጉብኝት አድርገዋል። ሙልጌታ ጽባሃ ዝርዝሩን ይዟል።
ወጣቱ በአንድነት ለሰላም ዘብ ሊቆም ይገባል ያሉት ከአዲስ አበባ ከተማ ለጉብኝት መቀለ ከገቡ ወጣቶች መካከል ወጣት ስንዱ ይሁኔ ናት።
አሁን ይሄ በብሔር በዘር በምን መለያየቱን ትተን አንድ ሆነን አንዲት ኢትዮጵያ አንድ አድርገን ለመኖር ነው አቋማችን የኛ። አሁን እዚህ ጋር ያለነው የመቀሌ ወጣቶችን አሁን እነሱ ጋር ሆነን ይሄን ነገር ነው አንድ አድርገን መስራት ያለብን። ባህር ዳር ሄደናል፣ አዋሳ ሄደናል፣ አሁን መቀሌ መተናል። የመቀሌን አድርገን አሁን ደግሞ ስንሄድ ወደ ሌሎቹ ደግሞ ከባህር ዳር ከሶስታችን አራት እንሆንና ወደ ሌላ ክፍለ ሀገሮች እየሄድን ይሄን ነው ገቀበቃ ስለ ፍቅር መስበክ ነው ያዝነው።
ሌላው የአዲስ አበባ ወጣት ሚካኤል ወርቆም ይሄንን ያረጋግጣል።
በአገራችን ላይ ባለው ወቅታዊ በሆነው የፖለቲካ ችግር ምክንያት ብዙዎቹ እየተጎዳን ያለ ነው ወጣቶች ነው። ወጣቶች ስልህ የአዲስ አበባ የመቀሌ የባህር ዳር አይደለም፣ የመላ የኢትዮጵያ ሕዝብ ወጣት ነው እየተጎዳ ያለውና ሁላችንም አንድ መሆናችንን የሚያሳይ ነገሮችን ወጣቱን እርስ በእርስ አገናኝተን ወጣቱ አንድ መሆናችንን እምንጮኸው ስለ አንድ ኢትዮጵያ መሆኑን የሚያንጸባርቁ ስራዎችን ስለ ሰላም የምንሰብካቸው ነገሮችን
ወጣቶች እየተገናኙ እርስ በርሳቸው የሚያደርጉትን ውይይት ቀጣይነት ሊኖረው ይገባል ያሉት ደግሞ የመቀለ ከተማ ወጣት ደስታ ሀጎስ ነው።
የኢንፎርሜሽን ጋፕ አለ ማለት ምን ማለት ነው? እዛ ሩቅ ሆነ ሲወራልህና መጥተህ ስታየው ልዩነት አለውና በምክንያት እንድናምን አውቀን ለትክክለኛ በትክክለኛ ሰዓት በትክክለኛ ቦታ ወሳኝ ሰዎች እንድንሆን ስለሚያደርገን አንዱ ወደ አንዱ መሄድ የከፍተኛ አድቫንቴጅ ወይም ጥቅም አለው ያስባለሁ።
የጣመ ሐድሽም ሐሳብ ተመሳሳይ ነው።
ሰላም ነው የሚያስፈልገን፣ ጦርነት አያስፈልገንም፣ ሁከት አያስፈልገንም፣ ፋብሪካ መቃጠል አይጠበቅብንም፣ ፋብሪካ መጨመር እንጂ። እኛ የመቀሌ ከተማ ወጣቶችም ሰላም እንዴት እንደሚጠበቅ አሳይፈናል፣ ልምዳችን አሳልፈናል፣ አይቶ ነው የሄዱት። ስለዚህ እኛም ከአዲስ አበባ ወጣቶች ቀጣይነት ቢኖረው ይሄ ግንኙነት።
የመቀሌ ከተማ ከንቲባ ኢንጂነር አርአያ ግርማይ፣ የአዲስ አበባ ከተማ ከንቲባ ኢንጂነር ታከለ ኡማ ወጣቶች እንዲገናኙ ማድረጋቸው የሚመሰገን ተግባር ነው ብለውታል። የመቀሌ ወጣቶችም ለሰላም እያደረጉት ያሉት አስተዋጽኦ ምስጋና አቅርበውላቸዋል።
አዲስ አበባ ከተማና የመቀሌ ከተማ እህት ከተሞች ናቸው። በተለያዩ ማህበራዊ ኢኮኖሚያዊ ጉዳዮች ላይ በጋራ ስንሰራ ቆይተናል። አሁንም ወደፊትም በተለያዩ ጉዳዮች ላይ በተለይ ታላቋ አዲስ አበባችን ብዙ ልምድ፣ ብዙ ሀብት፣ የእውቀትም የማቴሪያልም ስላላት ከእናንተ ጋር በመሆን ቀጣይ ልማታችን፣ ቀጣይ ግንኙነታችን እያጠናከርን መሄድ እንዳለብን
የአዲስ አበባ ምክትል ከንቲባ ዶክተር ሰለሞን ኪዳነ የጉብኝቱ ዓላማ የሁለቱንም ከተሞች ሁለንተናዊ ግንኙነት ለማሳደግ፣ ወጣቶችም እርስ በራሳቸው እንዲተዋወቁ ለማድረግና የህወሓት 44ኛ ዓመት ምስረታ በዓል በጋራ ለማክበር ነው ብለዋል።
ዛሬ የወጣቶች ሰላምና የወንድማማች ፕሮግራም ስናከብር ወጣቶች የራሳቸውን አጀንዳ ከመቅረጽ አልፈው የሌሎችም አጀንዳ የሚሆኑባቸው ጊዜያቶች ስላሉ በተለይ ወጣቶች ለሰላምና ለአጠቃላይ ልማትና ዲሞክራሲ እድገት ያላቸውን ጉልህ ሚና ትኩረትን መስጠት አስፈላጊ ከመሆኑ አንጻር ይህንን ፕሮግራም ማሳካት አስፈላጊ ስለሆነ ተጀምሯል።
ከቡድኑ ጋር አብረው ይጎበኛሉ ተብለው የነበረው ኢንጂነር ታከለ ኡማ ባጋጠማቸው የጤና እክል ምክንያት አለመገኘታቸው የገለጹት ዶክተር ሰለሞን ባለመገኘታቸውም ይቅርታ ጠይቀዋል ብለዋል። የልኡካን ቡድኑ የመቀለ ሰማዕታት ሐውልትና የሐጽ ዮሐንስ ቤተ መንግስት ጉብኝት አድርጓል። የአዲስ አበባ ከተማ አስተዳደር ለአድዋ ፓን አፍሪካን ዩኒቨርሲቲ 10 ሚሊዮን ብር እንዲሁም ለትግራይ የጦር አካል ጉዳተኞች 2 ሚሊዮን ብር በጉብኝቱ ወቅት አበርክቷል። ለአሜሪካ ድምጽ ሙልጌታ ጽባህ መቀለ።
ሙልጌታ ለዘገባው እናመሰግናለን። ወደ መጨረሻው ዝግጅታችን እንለፍ። ሁሉ ነገር ድሮ ቀረ የሚሉ ወገኖች አጥብቀው ከሚሟገቱባቸው አጀንዳ ውስጥ ቀዳሚው የግብረገብነት ጉዳይ ነው። ግብረገብነት የተናደ የተወሶ ባህል ማንነታችንን እየቦረቦረ ሄደ ሲሉ ይሟገታሉ። ይህ አስተሳሰብ አድማሱን አስፍቶ በአዲስ ገጽታ መንጸባረቅ ጀምሯል። ግብረገብነት በተሸረሸረበት ትውልድ ውስጥ አገራዊ ተቆርቋሪነት ይቆሰሳል፣ ምክንያታዊ አስተሳሰብ ይጠፋል፣ ለዚህ ቀዳሚ ተጠያቂዎቹ የሃይማኖት አባቶች ናቸው የሚሉ አስተያየቶችም እየተሰሙ ነው። የእምነት ተቋማትና የሃይማኖት አባቶች ድርሻቸውን አለመወጣት ከቅርብ ጊዜያት ወዲህ ለሚስተዋሉ ኢትዮጵያዊ ያልሆኑ ድርጊቶች መከሰት ምክንያት ነው ሲሉም ይሟገታሉ። መስፍን አራጌ ይህንን ሁኔታ በተከታዩ ዘገባ ይዳስሰዋል።
የማህበራዊ ሳይንስ ተጠብቶች፣ የታሪክ ተመራማሪዎች፣ የተለያዩ እምነት መእመኖች በተለያዩ አጋጣሚዎች በሚያዘጋጇቸው አውደ ጥናቶች የሚያነሱት ቁም ነገር አለ። የኢትዮጵያና የኢትዮጵያዊነት መገለጫ የሆኑት ግብረገብነትና አገራዊ ተቆርቋሪነት መሰረታቸው እየተሸረሸረ ህልውናቸው አደጋ ላይ ወድቋል ይላሉ እነዚህ ህብረተሰብ ክፍሎች። በርካቶች እንደሚሉት ይህን የማስቀጠል ኢትዮጵያዊ አደራ ሃይማኖታዊ ኃላፊነት የተጣለባቸው የሃይማኖት አባቶች የሚጠበቅባቸውን ያህል አልሰሩም። በደሴ መድኃኔዓለም ሰንበት ትምህርት ቤት ተማሪ የሆነችው ወጣት ብርሃኔ ተገኝ
የወጣቱ የግብረገብነት ትምህርት በአግባቡ በዚህ ወቅት አግኝቷሉ የሚለው ጥያቄ ምልክት ውስጥ ያለ ነው። አባቶቻችን እንደሚገባን እያስተማራችሁን እየቀረጻችሁን አይደለም በዚህ ሰዓትና አሁን ላለው የስርዓት መፋለስ ወጣቶች ላይ የሚታየው ግብረገብነት ችግር ትልቁን ኃላፊነትም ተስሉት አባቶቻችን ናችሁ።
እውነት ቤተ እምነቶችና የሃይማኖት አባቶች ሀገራዊ አንድነት እንዲመጣ፣ ሁለንተናዊ ሰላም እንዲሰፍን፣ ኢትዮጵያዊ ትውፊቶች ዘመን እንዲሻገሩ የሚጠበቅባቸውን አልሰሩም? የኢትዮጵያ ሙስሊም መፍትሄ አፈላላጊ ኮሚቴ ሰብሳቢ ኦስታዝ አቡበከር አህመድ አስተያየታቸው
እነዚህ የቤተ እምነቶች ኃላፊነታቸው አልተወጥተዋል ወይ ለሚለው ላይ እኔ አልተወጡም ነው የራሴ። በተለይ ባለፉት ጊዜያቶች እዚች ሀገር ላይ የነበረው ስርዓት እዚህ ሀገር ላይ የሃይማኖት መሪም የሀገር ሽማግሌም እንዳይኖር አድርጓል ብል ማጋነን አይሆንም። ሃይማኖት መሪዎች ከእምነታቸው የበለጠ ለፖለቲካው ታማኝ ነበሩ።
ይነስም ይብዛም አባቶች አቅማቸውን ያህል እያበረከቱ ነው የሚሉት ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የአዲስ አበባ ሀገረ ስብከት ደብረ ማርያም ቅዱስ ሚካኤል ካቴድራል የስብከተ ወንጌል አገልጋይ መጋቢ ሐዲስ ሚስጥረ ስላሴ ማናየ ናቸው።
አባቶች አቅማቸውን ያለ እየሰሩ ነው። ባይሰሩ ኖሮ ጭራሽን ጠፋ ነበር በያምናለሁ። እየሰሩት ያሉት ስራ ካለው ችግር አንጻር ስናየው ተመጣጣኝ አይደለም። ከዚህ የበለጠ መሰራት አለበት። ከዚህ የበለጠ መትጋት ይገባቸዋል በሚለው ስማማለሁ።
በባህር ዳር ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ክፍል መምህር ዶክተር ጀማል መሐመድ ደግሞ በተምነቶቹና የሃይማኖት አባቶቹ የተጣለባቸውን አደራ መወጣት በሚችሉበት ለከ ዓለም ደረጃቸው አሁን ለሚስተዋሉ ችግሮች ምክንያት መሆናቸውን ያስረዳሉ።
ሁሉም የእምነታቸውን መርሆች ነው ያንዳንዱ ትውልድ ወጣቱን በላው ወልማስታውም ሽማግሌውም በዛ መስመር ላይ ይገኝ ኖሮ አገራችን አሁን የተለሰበት የፖለቲካ ቀውስ ውስጥ አልገባስ ነበር።
እንደ ኢትዮጵያ ባለች ዘመናትን የተሻገረ የሃይማኖት መሰረት የዘረጋች ጠንካራ ባህል ያጎለበተች ማንነቷን ጠብቃ የቆየች ሀገር ትውልድ ቀራጭ አባት ምክንያታዊ አስተሳሰብ ገንቢ የእምነት ተቋም እንዴት አጣች? ኡስታዝ አቡበከር
የኛን ቤተ እምነት ስትመለከት ለምሳሌ ቤተ እምነቱ ያለው ሚና ህዝባዊነት መሰረት የሌለው አይደለም። ማስተማር ትውልድን ማነጽና መቅረጽ ቀርቶ ራሳቸው መሆን የማይችሉና እምነቱን የማያውቁ ሰዎች በእምነት መሪ ኃላፊነት እንደ ካድሬ ሲሾሙ ሲሸለሙ የነበረበት ሂደት ነው የነበረው። እነዛ ሰዎች ህዝብ የሚለወጥበት ማህበረሰብ የሚቀየርበት ስራ ሳይሆን የሚያሰባስባቸው እንደ ፖለቲከኛ ካድሬ የመንግስትን ስራ ከማስፈጸም ያለፈ ሚና አልነበራቸው።
በደሴ መንበረ ጸሐይ አቡነ ተክለ ሃይማኖት የሚያገለግሉት መምህር አንዷለም ፍስሐም ባለፉት ዓመታት መንግስት በቤተ ክርስቲያን መጠቀምን እንጂ ቤተክርስቲያን ሀገራዊ ግንባታ ላይ ያላትን ትልቅ ሚና እንድትወጣ እድሉን አለመስጠቱ ተጽዕኖ አሳድሯል ብለዋል።
ሀገራችን የሚታየው የሰላም እጦት ቤተክርስቲያናችን በስፋት ባለቤትነቱን ድርሻውን ልትወስድ ይገባል ብዬ አምናለሁ። አንዳንድ የፖለቲካ መሪዎች ለፖለቲካቸው ጥቅም ሲሉ እስከዛሬም ብዙ ጥፋቶች እንደጠፉ ቤተክርስቲያንም እንደተጎዳች እናውቃለን። ቤተክርስቲያን ለሰላሙም ለሀገር ልማቱም ለየትኛውም ነገር ታስፈልገናለች የሚል ሳቢ አልነበረም። እንደውም ተረግጠ ተናገሩ ተብሎ ተለክቶ የሚነገርበት ጊዜ ነበር።
ዶክተር ጀማል መሐመድ ደግሞ ፖለቲካዊ ጣልቃ ገብነቱ የእምነቱ አባቶችንና የእምነት ተቋማቱን ተልኮ አውቆት ቆይቷል ይላሉ።
ለፖለቲካ ምን ያህል ቆራት አላቸው? የኢህአዴግ ፖለቲካ ምን ያህል ሊጠብቁ ይችላሉ? ኢህአዴግ ምን ያህል ታማኝ ናቸው በሚል መስፈርት የሚመጡ ስለሆኑ ያኛውን ስራ ዘንግተውታል። እናም ደግሞ የዛው ውጤት አሁን ገፈቱን እየተቀበል ነው ማለት ይቻላል።
የሃይማኖት አባቶች ለግብረ ገብነት ቅድሚያ ሰጥተው የጠፋውን የመመለስ የጎበጠውን የማረቅ ኃላፊነት እንዳለባቸው ወጣት ብርሃኔ ታሳስባለች።
ግብረ ገብነት ከቤት ነው የሚጀምረው። ቤት ውስጥ ስርዓት ያለው ታላቅ ወንድም ካለ፣ በስርዓት ቤተሰቡን የሚመራ አባት ካለ በስርዓት የማይመራ ልጅ አይኖርም። እና ይሄንን ነገር ከቤት ይጀምራል፣ ከጎረቤት ይጀምራል። መጥፎ ነገር ስናይ የጎረቤት ልጆች እንደ ልጆች ታስበው መመከር ይገባቸዋል። ተው ማለት ይገባል፣ ማስተማር ይገባል።
በተለይ ትውልዱ ለአደንዛዥ እጽ ያለው ተጋላጭነት እንዲቀንስ አባቶች በመከረ መንግስት የተለያዩ የህግ ማዕቀፎችን በመዘርጋት ትውልድ የመታደግ ሚና መጫወት አለባቸው ተብሏል። ከዚህ በተጨማሪ የማህበራዊ ድረገጾች አጠቃቀም ጥንቃቄ ካልታከለበት የሚያስከትለው አደጋ የከፋ ነው ሲሉ መምህር አንዷለም ስጋታቸውን ያስቀምጣሉ።
ማህበራዊ ሚዲያዎች ሰላምን ከመስበክ ይልቅ መጣብህ ሄደብህ፣ አማራው በትግሬው ላይ ትግሬው በኦሮሞው ላይ ተነሳበት አቃጠለው፣ በብዙስ ደረጃ ምናየው ይህ ነው። ወጣቱ ሊያስበት ይገባል። ሀገር ከሌለ ተምሮ መመረቅ ሰርቶ ማደግ የለም። እቺ ሀገር አዛውንት የሚጦሩባት፣ ወጣት ሰርቶ የሚያተርፍባት፣ ህፃናት ቧርቀው የሚያርጉባት እንዲሆን የእያንዳንዱ ሰው ድርሻ አለው። ለሀገር ጥፋትም ድርሻ አለበት ማንኛውም ሰው፣ ለሀገር ልማትም ድርሻ አለበት። ስለዚህ በሀገር ጥፋት ላይ ድርሻ ያላችሁ ሰዎች እኔ እግዚአብሔር እንዳይቀየም እግዚአብሔር እጁ እንዳያነሳባችሁ ብትቆጠቡ የተሻለ ነው ብዬ አምናለሁ። በአንድነት አስተምሮ ታቸው ላይ ደግሞ ያላችሁ ሰዎች ካላችሁ አስፍታችሁ አንድነትን መስበክ እንዳለባችሁ አምናለሁ።
አገራዊ ለውጡ እውን ከሆነ ወራት ተቆጥረዋል። ቤተ እምነቶቹና የሃይማኖት አባቶች የተገኘውን ለውጥ ተጠቅመው የተሰጣቸውን እምነታዊና አገራዊ ተልእኮ እንዲወጡ በርካቶች ይጠይቃሉ።
አዎ ለውጡ መጥቶ በአንድ ጊዜ ወደ ፍርድ ተፈለገበት ደረጃ ይደርሳሉ አይደርስም? ክፍተቶች አሉ፣ በትክክል አሉ። አሁንም የሃይማኖት መሪዎች መናበብ፣ መቀናጀት፣ ፈሪሃ አላህ ፈሪሃ እግዚአብሔር የሆኑ ሰዎች ተቋሙ ላይ በትክክል ተቀምጠው ህዝብን የማገልገልና ህዝብን የማስተማር ለሰው የመኖር ለፈጣሪያቸው ታዛዥ ሆነው ለሌሎች ሞዴል የመሆን ስራ መስራት አለባቸው። ያን መስራት ካልቻል ትውልድ ላይ የሚደርሰው ኪሳራ ከባድ ነው። አገር እንደ አገር እንዳትቀጥል የሚያደርጉ በጣም አደገኛ ነገሮች ይፈጠራሉ።
የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደቡብ ወሎን ጨምሮ በአገሪቱ በሚገኙ ሀገረ ስብከቶቿ ሀገራዊ ሰላምና አንድነት ዙሪያ ጉባኤዎችን እያካሄደች ትገኛለች። ጉባኤው ቤተክርስቲያኗ የተጣለባትን አደራ እንድትወጣ የማድረግ አቅም እንዳለው ተመልክቷል።
ቤተክርስቲያኗ እንደ ቤተክርስቲያን በ52 አህጉረ ስብከት ማለት በመላ ሀገሪቱ እና ይሄ የሀገሪቱ ውስጥ ሲያልቅ ደግሞ በውጭ በተበተኑ ልጆቿ ሁሉ ይህን ስልጠና ትሰጣለች።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ #ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቤል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገ ጉዞ እንገናኝ።
Tönen radyonu sekala Amerikat.